የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ጀመረ።
On November 2nd, and this is according to the survivors.
በህይወት የተረፉት ሰዎች እንደሚናገሩት በአውሮፓውያኑ ህዳር 2 ሁለት ጀልባዎች ከሶማሊያ የባህር ዳርቻ ወደ ማዳጋስካር አቀኑ። የመጨረሻ መዳረሻቸው ማዩቴ የተሰኘችው የፈረንሳይ ደሴት ናት ብለን እናምናለን። በአንዳንድ እክሎች ምክንያት የባህሩ አቅጣጫ ጠፍቶባቸዋል። ከዚያ በኋላ ጀልባቸው በማዳጋስካር የባህር ዳርቻ ላይ ወድቋል። ነገር ግን አደጋው ቀድሞም ባህር ዳርቻው ላይ ሳይደርሱ ተፈጥሯል።
የሰማችኋቸው የዓለም አቀፍ የፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡብ አፍሪካ ቢሮ ቀጠናዊ ዳይሬክተር ፍራንሲስ ሴሌስቲን ናቸው። በጀልባ መገልበጥ አደጋ ከ20 በላይ ፍልሰተኞች ማዳጋስካር ባህር ዳርቻ ሊሞቱ ስለተባለው ለአሜሪካ ድምፅ የሰጡትን ሀሳብ ነው በምሽቱ አብይ ርዕስ በዝርዝር የምሰሙት ይሆናል። ዛሬ ሰኞ ህዳር 16 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል። የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀምሯል። አስማማየኑ እያስተናገድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ ስመኝሽ ቆያ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉሡ ታምሬ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር አብራችሁን ቆዩ። አሁን ወደ ዓለም አቀፍ ዜናዎች እናመራለን። ስመኝሽ ትጠብቃችኋለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ ፍልሰተኞችን ያሳፈሩ ጀልባዎች ማዳጋስካር ባህር ዳርቻ ላይ ተገልብጠው ቢያንስ 22 ሶማሊያውያን መሞታቸው ተገለጸ፣ በአየር ንብረት ጉባኤ የተደረሰው የ300 ቢሊዮን ዶላር ስምምነት ቁጣ ቀስቅሷል፣ እና የአሜሪካ እርሻ ባለቤቶች ትራምፕ ሰራተኞቻቸውን ከሀገር እንዳያባረሩ ጠየቁ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ፍልሰተኞችን የያዙ ሁለት ጀልባዎች በማዳጋስካር ባህር ዳርቻ ተገልብጠው 22 ሶማሊያውያን ሕይወታቸው ማለፉን የሶማሊያ ማስታወቂያ ሚኒስትር ዳውድ አዌይስ አስታወቁ። የማዳጋስካር ወደብ የባህርና የወንዞች ባለስልጣን አደጋውን አስመልክቶ ባወጣው መግለጫ እንዳመለከተው ጀልባዎቹ ከሶማሊያ ተነስተው ወደ ፈረንሳይ የህንድ ውቅያኖስ ግዛት ማዮት ጉዞ የጀመሩት ጥቅምት 23 ቀን ነበር። ሆኖም ቅዳሜ ህዳር 14 ቀን 2017 ዓ.ም አሳ አጥማጆች የመጀመሪያውን ጀልባ በኖሲ አንድ አራንጃ አቅራቢያ ባህሩ ላይ በንፋስና በባህሩ እንቅስቃሴ እየተገፋ ሲንሳፈፍ ማግኘታቸውን የወደቡ ባለስልጣናት አመልክተዋል። ጀልባው ላይ ተሳፍረው ከነበሩት ሰዎች ውስጥ 10 ወንዶችና 15 ሴቶችን ጨምሮ በድምሩ የ25 ሰዎች ህይወትን ማዳን ቢቻልም የሰባት ተሳፋሪዎች ህይወት ግን ማለፉን ባለስልጣናቱ አስታውቀዋል። በጀልባዎቹ ላይ ወደ 70 የሚጠጉ ሶማሊያውያን የነበሩ ሲሆን ከነሱ ውስጥ 22ቱ ህይወታቸው ያልፋል ያሉት አዌይስ አንደኛው ጀልባ 38፣ ሌላኛው ጀልባ 32 ፍልሰተኞችን አሳፍሮ እንደነበር አመልክተዋል። ባለፉት 10 ዓመታት በሺዎች የሚቆጠሩ ሰዎች ከፍ ያለ የኑሮ ደረጃ ወዳላት ወደ ፈረንሳይ ተጠቃሚ ወደ ሆነችው ወደ ማዮት ባህር አቋርጠው ለመግባት መሞከራቸው ተመልክቷል። አድማጮች፣ የዚህ ዜና ዝርዝር በአብይ ርዕሳችን ላይ የሚቀርብ ይሆናል። በአዘርባጃን ሲካሄድ የቆየው 29ኛው ዓለም አቀፍ የአየር ንብረት ጉባኤ በሳምንቱ መጨረሻ 300 ቢሊዮን ዶላር የገንዘብ ድጋፍ ታዳጊ ሀገራትን አስቆጥቷል። ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ የሚያደርጉትን ሙቀት አማቂ ጋዞች በመልቀቅ የሚታወቁት የበለጸጉ ሀገራት የአየር ንብረት ለውጥ ምክንያት ለሚደርሱ ጉዳቶች በከፍተኛ ሁኔታ ተጋላጭ ለሆኑ ታዳጊ ሀገራት ድጋፍ ለማድረግ እንደ አውሮፓውያን አቆጣጠር እስከ 2025 ድረስ በየዓመቱ 300 ቢሊዮን ዶላር ለመስጠት ቃል ገብተዋል። ጉዳቱን መቋቋም የሚያስችል መሰረተ ልማት ለመገንባት በየዓመቱ እስከ 1.3 ትሪሊዮን ዶላር እንደሚያስፈልጋቸው ገልጸው የተሟገቱት ታዳጊ ሀገራት በበኩላቸው ገንዘቡ በቂ አይደለም በማለት በውሳኔው አለመስማማታቸውን ገልጸዋል። በጣም አዝነናል ሲሉ ውሳኔውን የተቃወሙት የህንድ ተደራዳሪ ቻንዲኒ ራኢብ ውሳኔው እጅግ አስከፊ ነው ብለዋል። የኩባው ተደራዳሪ ፔድሮ ሉዊስም በተመሳሳይ ስምምነቱን የአካባቢ ጥበቃ ቅኝ ግዛት ሲሉ በመግለጽ ከዋጋ ግሽበቱ ጋር ሲነጻጸር ቃል የተገባው ድጋፍ እንደ አውሮፓውያን አቆጣጠር ቃል ተገብቶ ከነበረው 100 ቢሊዮን ዶላርም ያነሰ ነው ብለዋል። በሌላ በኩል ግን ምዕራባውያን ተደራዳሪዎች በስምምነቱ ደስታቸውን ገልጸዋል። የአውሮፓ ህብረት ተደራዳሪ የነበሩት ዎክ ዎክስትራ ኮፕ 29 ባየር ንብረት የገንዘብ ድጋፍ አዲስ ዘመን ሆኖ ይታወሳል ሲሉ ስምምነቱ ትልቅና ሊደረስበት የሚችል መሆኑን ተናግረዋል። የናሚቢያ ምክትል ፕሬዝዳንት ንቴምቦ ናንዲ ናይዲትዋህ ሮብ በሚደረገው ፕሬዝዳንታዊ ምርጫ ካሸነፉ የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሊሆኑ ይችላሉ። በምርጫው ድምጽ ለመስጠት ቢያንስ 1.4 ሚሊዮን ህዝብ የተመዘገበ ሲሆን 15 የፖለቲካ ፓርቲዎች ለፕሬዝዳንትነትና ለብሔራዊ ምክር ቤት መቀመጫዎች ይወዳደራሉ። ምክትል ፕሬዝዳንቷ የሚገኙበትና እንደ አውሮፓውያን አቆጣጠር በ1990 ናሚቢያ ከደቡብ አፍሪካ የአፓርታይድ አገዛዝ ነጻ ከወጣች ወዲህ ሀገሪቱን ሲያስተዳድር የቆየው የደቡብ ምዕራብ አፍሪካ ህዝቦች ድርጅት ወይም ስዋፖ የተሰኘው ፓርቲ እስካሁን ግንባር ቀደም መሪ መሆኑ ተመልክቷል። የ72 ዓመት ዕድሜ ያላቸው ናንዲ ናንዳይትዋህ ተጨማሪ የሥራ ዕድል ለመፍጠርና 20% የሚሆነውን የወጣቶች ሥራ አጥነት ለመቅረፍ ቃል ገብተዋል። ምክትል ፕሬዝዳንቷ ከ500,000 በላይ አዳዲስ ሥራዎችን ለመፍጠር በሚቀጥሉት 5 ዓመታት 4.7 ቢሊዮን ዶላር እንደሚያወጡ ቢናገሩም አንዳንዶች ተፈጻሚ እንደማይሆን በመግለጽ ይተቿቸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የእርሻ ኢንዱስትሪ ተቋማት ተመራጩ ፕሬዝዳንት ዶናልድ ትራምፕ በሕገ ወጥ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞችን ለማባረር የገቡት ቃል በእርሻ ዘርፉ በሚሰሩ ሰራተኞች ላይ ተፈጻሚ እንዳይሆን ጠየቁ። ተቋማቱ ይህን ያሉት ውሳኔው ሕገ ወጥ ስደተኞችን በከፍተኛ ሁኔታ የሚጠቀመውን የምግብ አቅርቦት ሰንሰለት ሊያናጋው እንደሚችል በመግለጽ ነው። ከእርሻ ባለቤቶች ሰራተኞችና የአሜሪካን ድንበር እንዲያስተዳድሩ ትራምፕ ስልጣን ሊሰጧቸው ካጯቸው ቶም ሆማን ጋር በተደረጉ ቃለ ምልልሶች መሰረት የትራምፕ ባለስልጣናት ከመባረር ነጻ የሚሆን ህገወጥ ስደተኛ እንደሚኖር አላመላከቱም። የሀገሪቱ የሰራተኛና ግብርና ሚኒስቴር መስሪያ ቤቶች መረጃ እንደሚያመለክቱት አሜሪካ ውስጥ በእርሻ ስራ ከተሰማሩ ወደ 2 ሚሊዮን የሚጠጉ ሰራተኞች ውስጥ ግማሽ ያክሉ ህጋዊ መኖሪያ ፍቃድ የላቸውም። የወተትና የስጋ ማሸጋ ፋብሪካዎችም አብዛኞቹ ሰራተኞቻቸው ህገወጥ ስደተኞች ናቸው። ሪፐብሊካኑ ተመራጭ ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ለመመለስ ባደረጉት ዘመቻ በህገወጥ መንገድ ወደ አሜሪካ የገቡ በሚሊዮን የሚቆጠሩ ስደተኞችን ወደ ሀገራቸው እንደሚመልሱ ቃል ገብተዋል። ተቺዎች በበኩላቸው ውሳኔው ቤተሰቦችን ሊለያይና የአሜሪካ ንግድ ተቋማትን እንደሚያናጋ በመግለጽ ተግባር ላይ ለመዋል እንደሚፈትን አመልክተዋል። ሆማን በቅድሚያ ወንጀለኞችና ከሀገር እንዲወጡ የፍርድ ቤት ትዕዛዝ የተጣለባቸው እንደሚባረሩ ገልጸው ማንኛውም በህገ ወጥ መንገድ ወደ አሜሪካ የገባ ስደተኛ ግን ከመባረር ውሳኔው ውጪ እንደማይሆን ተናግረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በምግብ ዘርፉ ላይ የሚሰሩ ሰራተኞችን እንደማያባረሩ ቃል ገብተው የነበረ ቢሆንም አስተዳደራቸው በሚሲሲፒ ውስጥ የሚገኙ የዶሮ እርባታ ፋብሪካዎችንና በኔብራስካ ውስጥ የሚገኙ የምግብ ማምረቻዎች ውስጥ ድንገተኛ ፍተሻ በማድረግ ህገወጥ ሰራተኞችን በጅምላ አስሯል። በመጨረሻም የዩናይትድ ስቴትሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ 3 ዓመት የሚጠጋ ጊዜ ባስቆጠረው የሩሲያና ዩክሬን ጦርነት እያሻቀበ የሄደው የተለያዩ የጦር መሳሪያዎች አጠቃቀም በከፍተኛ ሁኔታ አሳስቧቸዋል ሲሉ የብሔራዊ ደህንነት አማካሪያቸው እንዲሆኑ የተመረጡት ማይክል ዋልዝ ተናገሩ። ፍሎሪዳን ወክለው በምክር ቤት ውስጥ የሚያገለግሉት ዋልዝ ፎክስ ኒውስ ከተሰኘው የቴሌቪዥን ጣቢያ ጋር እሁድ ዕለት ባደረጉት ቃለ ምልልስ የተሰናባቹ ፕሬዝዳንት ጆ ባይደን አስተዳደር ሩሲያ በምድር ጦር የምታደርገውን ግስጋሴ ለማስቆም ዩክሬን ጸረ ሰው ፈንጆችን እንድትጠቀም መፍቀዳቸው በምስራቅ ዩክሬን የሚካሄደውን ጦርነት በአንደኛው የዓለም ጦርነት ወደ ነበረው የጦር ስልት ቀይሮታል ብለዋል። ውሳኔው ከፍተኛ የሰው ፍጅት የሚያስከትል መሆኑንም አመልክተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ዋና ውጊያ በሚካሄድበት ምስራቃዊ የዩክሬን ክፍል ያለው ሁኔታ ተለዋዋጭ መሆኑን ጠቅሰው አሜሪካ ሰው አልባ ፈንጂዎችን ለዩክሬን እንደምትልክ ያስታወቁት ባለፈው ሳምንት ነበር። ዩክሬን ዋሽንግተን ስር ሰር የሆኑ ሚሳኤሎችን ወደ ሩሲያ እንድትተኩስ መፍቀዳቸውን ተከትሎ የሩሲያ ፕሬዝዳንት ቭላድሚር ፑቲን አዲስ የሙከራ ሮኬት ወደ ዩክሬን አስወንጭፈዋል። ዋልዝ በቃለ ምልልሳቸው ዋናውና አሳሳቢው ጥያቄ እንደ ማስፈራሪያ በመሆን ወንጀልን የሚያስቀሩ እርምጃዎችን እንዴት መመለስ እንችላለን? እንዴት ሰላም እናመጣለን? የሚሉት ናቸው ብለዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ስመኝሽን ለዓለም ዜናዎች በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው።
የስኳር በሽታ በተለይ ታይፕ 2 ዳያቢቲስ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ በጣም መሰረታዊ ነው። እና ጥያቄው ዳያቢቲስን ማዳን ይቻላል ወይ ከሆነ አዎም አይም ነው መልሱ። ምክንያቱም በተለይ ታይፕ 2 ዳያቢቲስ ገና በትኩሱ መቀልበስ ይቻላል።
የሰማችኋቸው የውስጥ ደዌና የኢንዶክሪኖሎጂ ልዩ ሕክምና ባለሙያው ዶክተር አቤል ተካ ናቸው። የስኳር በሽታ በእርግጥ ምንድን ነው? ጨርሶስ ይድናል? በሚል የምሽቱ ሐኪሞን የጠየቁ ትኩረት ላደረገበት ዝግጅት በሁለተኛው አጋማሽ ተመልሶ የሚመጡ ነው የሚሆነው። አድማጮቻችንና ተመልካቾቻችን እያስተናገድኳቸው ያለሁት አስማማው አየነው ነኝ። በምሽቱ በዌብና በማኅበራዊ ድረገጽ ፕሮፌሰራችን አባየሁ ገበያውን ማብራናለች። የዕለቱ የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በጀልባ መገልበጥ አደጋ ከ20 በላይ ፍልሰተኞች ማዳጋስካር የባህር ዳርቻ ላይ ሞቱ። ፍልሰተኞችን የያዙ ሁለት ጀልባዎች በማዳጋስካር ባህር ዳርቻ ተገልብጠው 24 ፍልሰተኞች ሕይወታቸው ማለፉን የሶማሊያ ማስታወቂያ ሚኒስትር ዳዊድ አዌስ አስታውቀዋል። ከሟቾቹ አብዛኞቹ ሶማሊያ መሆናቸው ተገልጿል። በአሩፍ ማሩፍ የተናገረውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
የሶማሊያ ባለስልጣናት አብዛኞቹ ሶማሊያውያን የሆኑና ቢያንስ 24 ፍልሰተኞችን የጫኑ ጀልባዎች በማዳጋስካር የባህር ዳርቻ ተገልብጠው መሞታቸውን ተናገሩ። ወደ 70 የሚጠጉ ፍልሰተኞቹ በሁለት ጀልባዎች ተጭነው እየተጓዙ የነበረ ሲሆን ከነዚህ ውስጥ 46ቱ በህይወት መትረፋቸውን ባለስልጣናቱ ተናግረዋል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ለመንግስት መገናኛ ብዙሃን እንደተናገሩት የማዳጋስካር ባለስልጣናት በማዳጋስካር ደሴት ላይ ስለደረሰው አሳዛኝ ክስተት እንደ አውሮፓውያን አቆጣጠር ቅዳሜ ዕለት ህዳር 23 ቀን እንዳስታወቋቸው ተናግሯል። ፊቂ ሲናገሩ አንደኛዋ ጀልባ 38 ሰዎችን የጫነች ስትሆን ከነዚህ ውስጥ አብዛኞቹም ሶማሊያውያን ነበሩ ብለዋል። አያይዞም ሁለተኛዋም ጀልባ 32 ሰዎችን የጫነች ሲሆን ከነዚህ ውስጥ አብዛኞቹም ሶማሊያውያን እንደሚሆኑ እምነት አለ ብለዋል። ፊቂ ከመጀመሪያዋ ጀልባ 15 ሰዎች ህይወታቸው ሲያልፍ ከሁለተኛዋ ጀልባ ደግሞ 9 ሰዎች ሞተዋል ብለዋል። ሁሉም ሶማሌዎች አይደሉም፣ ምናልባትም ኢትዮጵያውያን ከነሱ መካከል ሊኖሩ ይችላሉ የሚል ጥርጣሬም አለ ሲሉም ግምታቸውን አስቀምጠዋል። ፊቂ ዛሬ ሰኞ በአዲስ አበባ የሶማሊያ አምባሳደርና የመንግስት አቃቤ ህግ ቢሮ ወደ ማዳጋስካር እንደሚላኩ አስታውቀዋል። ባለስልጣናቱ ወደ ማዳጋስካር በመሄድ ሁኔታውን እንደሚመረምሩና እንደሚፈትሹ ነው የገለጹት። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ክፍል ዓለም አቀፉን የፍልሰተኞች ተቋም IOM የምስራቅ የአፍሪካ ቀንድና የደቡባዊ አፍሪካ ቢሮ ያነጋገረ ሲሆን ቢሮ ስለ ክስተቱ መረዳቱን ገልጾ በጉዳዩ ላይ ከሶማሊያ መንግስት ጋር እየተባበረ መሆኑን አስታውቋል። የዓለም አቀፉ የፍልሰተኞች ተቋም IOM የምስራቅ የአፍሪካ ቀንድና የደቡባዊ አፍሪካ ቢሮ ቀጠናዊ ዳይሬክተር ፍራንስ ሰለስትን በአሁን ሰዓት ሁኔታው ግልጽ አይደለም ያሉ ሲሆን የማላጋሲ ባለስልጣናት ነገሮችን ለመለየት እየጣሩ ነው ብለዋል።
በሕይወት የተረፉት ሰዎች እንደሚናገሩት በአውሮፓውያኑ ህዳር 2 ጀልባዎች ከሶማሊያ የባህር ዳርቻ ወደ ማዳጋስካር አቀኑ። የመጨረሻ መዳረሻቸው ማዩቴ የተሰኘችው የፈረንሳይ ደሴት ናት ብለን እናምናለን። በአንዳንድ እክሎች ምክንያት የባህሩ አቅጣጫ ጠፍቶባቸዋል። ከዚያ በኋላ ጀልባቸው በማዳጋስካር የባህር ዳርቻ ላይ ወድቋል። ነገር ግን አደጋው ቀድሞም ባህር ዳርቻው ላይ ሳይደርሱ ተፈጥሯል። አንዳንድ የተረፉትን ሰዎች ካነጋገሩ ባልደረቦች ያገኘሁት ይህንን ነው። የመጀመሪያው ጀልባ ላይ ሁለት ሰዎች በሚያሳዝን ሁኔታ በመሞታቸው ከጀልባው ወደ ባህሩ ሊጥሏቸው ተገደዋል። ከዚያም ሌላኛው ሁለተኛው ጀልባ 10 ሰዎችን ያሳተፈ ተመሳሳይ ነገር ተከሰተበት። ማዳጋስካር ሲደርሱ 48 ሰዎች ነበሩ በሕይወት የተረፉት።
የማላጋሲ ባለስልጣናት ይፋዊ መረጃዎችን መስጠት የሚመርጡት በአየርና በድንበር ፖሊስ እየተካሄደ ያለው ምርመራ ከተጠናቀቀ በኋላ መሆኑንም ገልጸዋል። ፍራንስ አክለውም አሁን ላይ ይፋ የተደረጉት አሃዞች ፈረንሳይኛም ሆነ እንግሊዘኛ በማይናገሩ ፍልሰተኞች በሰጡት መረጃ ላይ ተመርኩዞ ነው ብለዋል። ከፍልሰተኞቹ ጋር ለመነጋገርም አስተርጓሚ አስፈላጊ እንደነበረ ጠቅሰዋል። ፍራንስ የጀልባዎቹን መገልበጥ አልተቀበሉትም። እንደሳቸው አባባል ነዳጅ የጨረሱትን ጀልባዎች ክብደት በመቀነስ ጀልባውን በእጅ ለመቅዘፍ በሚል የጀልባውን ሞተር አውጥተው መጣላቸውን ገልጸዋል። በኋላ ላይም በድካም የተነሳ ጀልባዎቹ በንፋስ ራሳቸውን እንዲቀዝፉ መተዋቸውን ይገልጻሉ።
በሕይወት የተረፉት ሰዎች በረሃብ ነው የሞቱት፣ በምግብና በውሃ እጦት ሕይወታቸው አልፈዋል ነው የሚሉት። አንዳንዶቹ አስክሬናቸው መበስበስ ጀምሯል። ስለዚህም ምንም አማራጭ አልነበራቸውም። ማለት ያደረጉትን ነገር ከማድረግ ውጪ ሌላ አማራጭ አልነበራቸውም። ምክንያቱም እንደዚህ ባለ ጠባብ ቦታ ላይ ከሆናችሁና በድኖቹም መበስበስ ከጀመሩ በሕይወት ያሉትን አደጋ ላይ ይጥላል። እናም ከጀልባው ሊጥሏቸው ወስነዋል። ነገር ግን ይህንን በሚያደርጉበት ጊዜ አንዳንዶቹ ራሳቸው ከረሃብና ከጥም የተነሳ አልቀዋል።
ፍራንስ ጀልባዋ በመጨረሻ በማዳጋስካር ሰሜናዊ ምዕራብ ዳርቻ ላይ ተሰብራ ተጨማሪ ሰዎች ሞተዋል አሊያም ጠፍተዋል ብለዋል። ከአሜሪካ ድምጽ ባህሩን ማሩፍ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን ቀደም ሲል የምሽቱን አብይ ርዕስ ነበር ተከታትሎ የነበረው። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችን ወደ ትግራይ ይወስደናል። የህወሓት አመራሮች በውስጣቸው ያለውን በመፍታት ያዋጣል የሚሉትን መንገድ የማያቀርቡ ከሆነ ብልጽግና የክልሉን አስተዳደር ራሱ ሊይዘው እንደሚችል ማሳሰቢያ መስጠቱን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ተናገሩ። ትላንት እሁድ ለክልሉ ብዙሃን መገናኛ በሰጡት መግለጫ በክልሉ ባለፉት 3 ወራት ተኩል ከ28 ኩንታል በላይ ወርቅ ወደ ፌዴራል መንግስት ገቢ መሆኑን የገለጹት አቶ ጌታቸው የክልሉ መንግስት በዚህ ውስጥ ያገኘው ገቢ የለም ብለዋል። ሙልጌታ ጽብሃ ተጨማሪ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ትላንት እሁድ ህዳር 15 ቀን 2017 ዓ.ም ለክልሉ ብዙሃን መገናኛ በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግስት ነው ሲሉ ወንጅለዋል። በዚህም የተነሳ በትግራይ ክልል ያለው ፖለቲካዊ ሁኔታ ከመጥፎ ወደ የባሰ አሳሳቢ ደረጃ እየደረሰ ነው ያሉት አቶ ጌታቸው በዶክተር ደብረጽዮን የሚመራው የህወሓት ቡድን ከሶስት ጊዜ በላይ ወደ ፌዴራል መንግስት በመመላለስ ስልጣን ለመቀበል ጥያቄ አቅርበዋል ሲሉ ወንጅለዋል። ህወሓት በአመራሮቹ መካከል ያለውን ልዩነት በመፍታት ችግሩን እንዲፈታ የፌዴራል መንግስቱ ጥሪ እያቀረበ ነው ሲሉም አክለው ገልጸዋል።
አብዛኛው ሰዓት ፌዴራል መንግስቱ እንደሆነ ህወሓት አብ መንጎኹም ዘሎ ኣፈላላይ
በአሁኑ ጊዜ የፌዴራል መንግስት ህወሓትን በመካከላችሁ ያለውን ልዩነት በግልጽ በማስቀመጥ ወደ አንድነት መጥታችሁ የሚያዋጣ የምትሉትን መንገድ አቅርቡልኝ ብሏል። ካልቻላችሁ ብልጽግና ይወስደዋል። በፕሪቶሪያው ስምምነት ህወሓት ብቻውን የሚልኮ የለም፣ ሁለቱም መንግስት ይመሰርታሉ ነው የሚለው። ስለዚህ አሁን ህወሓት ካልቻለ ብልጽግና ይይዘዋል ትባላላችሁ ነው የተባሉት።
አቶ ጌታቸው በዚሁ መግለጫቸው በሳቸው የሚመራው የህወሓት ቡድን ህወሓትን ማዳንና በአመራሮቹ ልዩነት ዙሪያ ተቀራርቦ ለመነጋገር ዝግጁ ነው ብለዋል። በዚሁ ጉዳይ ከሌላኛው የህወሓት ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳን ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት እንደተነሱ መስከረም 27 ቀን 2017 ዓ.ም ባወጣው መግለጫ አስታውቆ ነበር። የነ ዶክተር ደብረጽዮን ቡድን ህወሓት ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋቢው ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ መወሰኑን ይታወሳል። በወቅቱ የወጣውና ጊዜያዊ አስተዳደሩን የወቀሰው መግለጫ አክሎ ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽም የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በአንጻሩ በብሔራዊ ክህደት እየሰራ ነው ሲል ክስ አሰምቶ ነበር። በመግለጫው ላይ የፖለቲካ እጥበት ሲል በጠራው አዲስ የፖለቲካ ስርዓት በመዘርጋትና የቀደሙትን አስወጥቶ በአዲስ የመተካት አይነት አካሄድ ጊዜያዊ አስተዳደሩ ላይ ወቀሳ ማሰማቱ ይታወሳል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትላንቱ መግለጫቸው ባለፉት 3 ወራት ተኩል ጊዜ ውስጥ በክልሉ የተገኘው ከ28 ኩንታል በላይ ወርቅ ብሔራዊ ባንክ መግባቱን ገልጸው ነገር ግን ወደ ክልሉ መንግስት ምንም የገባ ገንዘብ እንደሌለ ተናግረዋል።
መሬት እና ተፈግረ ኤቭሪ ጎታት እና ፈረሰ አወርቅ እደና ስተዋፈረ ብዙህ አይሰራው ተሰዋተለው
መሬት እየቆፈረ ተራሮች ሁሉ እየፈረሱ በወርቅ ማውጣት የተሰማራ ሰው በጣም ብዙ ነው። ሲቪል ይሁን የጸጥታ አባላት አሉ። በዛሬው ዕለት የደረሰኝ ሪፖርት ባለፉት 3 ወራት ከ2 ሳምንት ጊዜ ውስጥ 28 ኩንታል ወርቅ ወደ ፌደራል መንግስት ገቢ ሆኗል። ይህ በኮንትሮባንድ የሚወጣውን አይጨምርም። ከዚህ የወርቅ ገቢ የክልሉ መንግስት አንዲትም ሳንቲም አላገኘም።
የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በመግለጫቸው አቃቢያን ህግና ዳኞች የሚያስፈራሩ በህገወጥ የማዕድንና የሰው ዝውውር የሚጠረጠሩ ሰዎች እንዳሉ ገልጸዋል። ወርቅ ለማውጣት ጥቅም ላይ በሚውሉ ኬሚካሎች ምክንያት በተፈጥሮ ሀብት ላይ ጉዳት እየደረሰ መሆኑን አቶ ጌታቸው ገልጸዋል። ህገወጥ ብለው በጠሩት ሂደት የሚሳተፉ ሰዎች ላይ ተጠያቂነት ለማስፈን ከጸጥታ አካላትና የፍትህ መዋቅር ጋር በመቀናጀት ይሰራል ሲሉም አክለዋል። አድማጮች፣ በክልሉ ያለው የወርቅ ጉዳይ በተመለከተ የአሜሪካ ድምፅ ያሰናዳው ሰፋ ያለ ዘገባ በቅርቡ ይዘን እንመለሳለን። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የትንታኔው መጽሔታችን ቀጥሏል። ወደ ቀጣዩ ዘገባ አልፋለሁ። መስከረም አበራ የአንድ ዓመት ከአራት ወር እስር ተፈረደባት። ዛሬ ከሰዓት በኋላ በዝግ የዋለው ችሎት በመስከረም አበራ ላይ የአንድ ዓመት ከአራት ወር እስር መፍረዱን ጠበቋል አሜሪካ ድምፅ ገልጸዋል። በኮምፒውተር ተጠቅማ በህብረተሰብ መካከል አመፅ፣ ሁከትና ግጭት ለማነሳሳት ሞክራለች በሚል ጥፋተኛ በተባለባቸው 2 ወንጀሎች ነው የተፈረደባት። ኬኔዲ አባተ ተጨማሪ አለው።
የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀሎች ችሎት ዛሬ ህዳር 16 ቀን 2017 ዓ.ም በዋለው ችሎት ኢትዮ ንቃት የተሰኘ የዩቲዩብ ብዙሃን መገናኛ መስራችና ባለቤት መስከረም አበራ ላይ የአንድ ዓመት ከአራት ወር እስራት ፈርዶባታል። መስከረም ኮምፒውተርን በመጠቀም በህብረተሰብ መካከል አመፅ፣ ሁከትና ግጭት ለማነሳሳት ሞክራለች በሚል ጥፋተኛ በተባለችባቸው 2 ወንጀሎች ቅጣቱ እንደተበየነባት ከጠበቆቹ አንዱ ሰለሞን ገዛኸኝ ተናግረዋል።
ጋዜጠኛ መስከረም አበራ በተመለከተ ያው 2 ክሶች የቀረቡባት እንደሆነ ይታወቃል። አንደኛው ክስ ለብቻዋ በኮምፒውተር በፌደራሉ ከፍተኛ ፍርድ ቤት ልዩ ልዩ ወንጀል ችሎት ነው። ሌላው ያው በሽብር ወንጀል ችሎት ነው። በዛሬው በዚህ ለብቻዋ በተከሰሰችበት ፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ልዩ ልዩ ወንጀል ችሎት ነው ሲታይ የነበረው አመቱን ሙሉ። በመጨረሻ ያው ክርክሩን ፍርድ ቤቱ ከሰማ በኋላ ለብይን ቀጥሮት የቅጣት ማቅለያ እንዳላት ፍርድ ቤት ጠየቀው። የቅጣት ማቅለያ የለኝም አላቀርብም ባለችው መሰረት ቀጥታ ለብይን ነበር የተቀጠረው። በአራተኛው ነው ውሳኔው የተነበበው። ለ3 ጊዜ ያህል ያው ዳኛም አልተገኘው። በዛሬው ቀን የቅጣት ውሳኔ አስተላልፏል። ቅጣቱ የአንድ አመት ከአራት ወር እስራት የፍርድ ውሳኔ አስተላልፏል።
ችሎቱ በመስከረም አበራ ላይ የቅጣት ውሳኔ ያሳለፈው በአራተኛ ቀጠሮ ሲሆን የዛሬውን ጨምሮ በሁሉም ቀጠሮች ላይ መስከረም እንዳልተገኘች ጠበቃዋ ገልጸዋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዝያ ወር ላይ በቀናት ልዩነት ኢትዮ ንቃት በተባለው የዩቲዩብ መገናኛ ብዙሃን ባስተላለፈችው 2 ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል ጥቅምት 22 ነበር የጥፋተኝነት ውሳኔ የተላለፈባት። በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሀሳብን በነጻነት የመግለጽ መብትን የሚጋፋ በመሆኑና በክሱ ስለማታምንበት እንዲሁም ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቿ አንዱ የሆኑት ሰለሞን ገዛኸኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በነ ዶክተር ወንደሰን አሰፋ መዝገብ ስር ደግሞ ከሌሎች 51 ተከሳሾች ጋር የሽብር ክስ የተመሰረተባት መስከረም በቁጥጥር ስር ከዋለች ከአንድ ዓመት ከስድስት ወር በላይ ሆኗታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ቀጣዩ የትንታኔ መጽሔታችን ቅንብር ደግሞ ወደ አሜሪካ ይመልሰንና ለትራምፕ የንግድ ጦርነት ተጽዕኖ ዓለም ዝግጅት ላይ ነው ወይ የሚለውን ዘገባ ያስመለክተናል። ተመራጩ ፕሬዚዳንት ዶናልድ ትራምፕ በተለይም በቻይና ላይ ከፍተኛ ታሪፍ ለመጣል በመዛታቸው ምክንያት በመላው ዓለም የሚገኙ አገራት የኢኮኖሚ አለመረጋጋት ስጋት ሊኖር ይችላል በሚል ዝግጅት ላይ ናቸው። መንግስታትና የንግድ ድርጅቶች ለሁኔታው በምን መልኩ ምላሽ እንደሚሰጡ ግራ የተጋቡ ይመስላል። የቪዮ ቢልጋሎ ከሶል ደቡብ ኮሪያ ላከውን ዘገባ እንግዶ ወልዴ እንደሚከተል ያቀርበዋል።
ዶናልድ ትራምፕ በመጀመሪያው ስልጣን ዘመናቸው በቻይና ላይ ከፍተኛ ታሪፍ መጣላቸው የዓለም ኢኮኖሚን አናግቶ ነበር። አሁን ለሁለተኛ ጊዜ ወደ ስልጣን ለመመለስ በሚዘጋጁበት በዚህ ወቅት የበለጠ ታሪፍ እንደሚጭኑ አስታውቀዋል። ወደ አሜሪካ በሚገቡ ሸቀጦች ላይ የ10% እንዲሁም ከቻይና በሚገቡ ሸቀጦች ላይ ደግሞ 60% ታሪፍ እንደሚጥሉ አስታውቀዋል። ቻይና በትራምፕ የታሪፍ ዛቻ ላይ በቀጥታ አስተያየት ባትሰጥም ተጨማሪ የንግድ ውጥረት እንዳይከሰት ግን አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ
በመላምት ለሚቀርቡ ጥያቄዎች መልስ አንሰጥም። በድጋሚ መግለጽ የምፈልገው ግን በንግድ ጦርነት ውስጥ አሸናፊ የለም፣ ዓለምም ከዚህ አያተርፍም።
ትራምፕ ሊጥሉ የሚያስቡት ማንኛውም ታሪፍ በውጭ ንግድ ላይ ጥገኛ የሆኑ አገራትን በተለይ ሊጎዳ ይችላል። በተቃራኒው በቻይና እና በአሜሪካ መካከል የተራዘመ የንግድ ጦርነት መኖር ለአንዳንድ አገራት መልካም አጋጣሚን ሊፈጥር ይችላል። ታሪፍን ለማስወገድ ሲሉ ኩባንያዎች ማምረቻቸውን ከቻይና ውጪ ማድረጋቸው በርካታ አገራትን ጠቅመዋል። የታይላንድ የንግድ ሚኒስትር የሆኑት ፒቻይ ናሪፓታን በቅርቡ ለቪኦኤ እንዳስታወቁት ቻይናን ለቀው ወደ ታይላንድ የሚገቡ ፋብሪካዎች ቁጥር በመጨመር ላይ ነው።
ይህን ጊዜ እናልፈዋለን። ይህ ችግር ለታይላንድ ጠቃሚ እንደሆነ አድርጌ ነው የምመለከተው። ለሁሉም አገራት የኢንቨስትመንት መዳረሻ መሆን እንደምንችል አምናለሁ።
ይህ ግን አደጋም አለው። ማምረቻዎች ከቻይና በመውጣታቸው ምክንያት የተጠቀሙ ሀገራት ሸቀጡን ወደ ውጭ ለመላክ በሚያደርጉት ጥረት በአሜሪካ ላይ ጥገኛ ሊሆኑ ተገደዋል። ትራምፕ በሚጥሉት ታሪፍ ላይ ወይም በተዘዋዋሪ ከቻይና በሚገቡ ምርቶች ላይ በሚጣለው እገዳ ተጎጂዎች ሊሆኑ ይችላሉ። ስጋቱ ያለው የአሜሪካ ከፍተኛ የንግድ ሸሪኮች ላይ ብቻ አይደለም። ከአሜሪካ ጋር ያላት ንግድ ውስን በሆነው አፍሪካም ላይ የሚጣለው ከፍተኛ ታሪፍ የአሜሪካንን ገበያ ለማግኘት በሚደረገው ጥረት ላይ ከፍተኛ ጫና የሚፈጥር ነው። መልቪን ፉት ኮንስቲትዌንሲ ፎር አፍሪካ የተሰኘው ተቋም መስራች ናቸው።
የፋብሪካና የአትክልት ምርቶችን ወደ አሜሪካ ለመላክ አስቸጋሪ ይሆናል። እናም ታሪፍ የሚጨምር ከሆነ አሜሪካ ከአፍሪካ ጋር የሚኖራትን ንግድ በተመለከተ ተስፋ አይታየኝም።
አብዛኛው ስጋት የሚመነጨው ትራምፕ ተገማች ባለመሆናቸው ነው። ተንታኙ ጃያንት ሜኖን እንደሚሉት በመጀመሪያው የስልጣን ዘመናቸው የንግድ ስምምነቶች ላይ ከመድረሳቸው በፊት ታሪፍን እንደ መደራደሪያ መሳሪያ ሲጠቀሙበት ተስተውሏል።
Trump is not a protectionist, I think, right? He's a deal maker. That's what he, likes.
Trump, የአገር ውስጥ ኢኮኖሚን ከውጭ ተጽዕኖ የሚጠብቁ ናቸው አይደለም። የንግድ ድርድር የሚያውቁ አድርገው ነው ስለራሳቸው የሚናገሩት። እናም እሳቸው ሚና የሚጫወቱበት ነጻ የንግድ ስምምነት ይመርጣሉ።
በትራምፕ ኢላማ የተደረጉት ሀገራት በአጸፋው ታሪፍ ከመጣልና የራሳቸውንም ሆነ የዓለምን ኢኮኖሚ ከማናጋት ይልቅ አዲስ የንግድ ስምምነት ለማድረግ እንደሚጥሩ ጃያንት ሜኖን ይናገራሉ። ትራምፕ የሚያቀርቡት ሁሉም ሐሳብ የአሜሪካንን ኢኮኖሚ ከውጭ ተጽዕኖ የሚጠብቅ አይደለም። በባይደን አስተዳደር የተጀመረውን በአሜሪካ ለሚፈበረኩና በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠው ድጎማ እንዲቆም ትራምፕ ሐሳብ አቅርበዋል። በድጋሚ ጃያንት ሜኖን
He's already called them, silly in a podcast that
ከጆ ሮጋን ጋር ባደረጉት ፖድካስት ድጎማውን የጅል ስራ ሲሉ ጠርተውታል። በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ያስቆማሉ። ይህ በዓለም ኢኮኖሚ ላይ የሚፈጥረው ችግር ይኖራል።
ተገማች ያሉት ዶናልድ ትራምፕ ወደ ስልጣን ሲመለሱ ለሚመጣው አደጋም ሆነ መልካም አጋጣሚ ዓለም እንዴት ምላሽ እንደምትሰጥ መላ በመሻት ላይ ናት። ቢል ጋሎ ከሶል ደቡብ አፍሪካ ለላከው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
አድማጮች አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ህዳር 16 2017 ዓ.ም የአሜሪካ ድምፅ የምሽቱን ዝግጅታችን ነው። እያስተናግድኳችሁ ያለሁት አስማማው አየነው ነኝ። በስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን በኢትዮጵያ ሰዓት አቆጣጠር 3:30 በዚህ በዋሽንግተን ሰዓት አቆጣጠር ደግሞ ከቀኑ 7:30 ሆኗል። ቀደም ሲል የምሽቱን አብይ ርዕስና የትንታኔ መጽሔት ወደ እናንተ አድርሰናል። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ። ሳምንታዊው የሐኪሞን ይጠይቁ ቅንብራችን በዛሬው ዝግጅቱ የስኳር በሽታ በእርግጥ ምንድን ነው ሲል ይጠይቃል። በልማድ አጠራር የስኳር በሽታ በመባል የሚታወቀው ይህ የህመም አይነት ሊያስከትል የሚችላቸው ውስብስብ የጤና ችግሮችን መከላከል ወይም ማስቀረት ይቻል ይሆን? ከቅርብ ጊዜያት ወዲህ እየተደረሰባቸው ያሉ ከበሽታው ጋር የተዛመቱ ሁኔታዎች ካሁን ቀደም ስለ ህመሙ ይታመኑ የነበሩ እውነታዎችን ጭምር በእጅጉ የቀየሩ መሆናቸው ይነገራል። ለመሆኑ ከስኳር በሽታ ጨርሶ ሊዳን ይችላል ለሚለው ጥያቄ መልሱ አሁንም አይደለምም ነው የሚሉን የሙያዊ ትንታኔ የሰጡን የውስጥ ደዌና የኢንዶክሪኖሎጂ ልዩ ሕክምና ባለሙያው ዶክተር አቤል ተካ ናቸው። አሉላ ከበደ አነጋግሯቸዋል፣ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አቤል፣ ለሐኪሙን የጠይቁ ፕሮግራማችን ሙያዊ ማብራሪያ ለመስጠት ሲቀርቡ የመጀመሪያው ነው። ይሁን እንጂ ደጋግሞ የሚነሱ ሙያን የሚመለከቱ በርካታ ጥያቄዎች ባሉበት የሙያ ዘርፎ ወደፊትም እንዲሁ ብቅ እንደሚሉ ተስፋ አድርጋለሁ። በመገኘቱ አመሰግናለሁ።
እኔም አመሰግናለሁ አሉላ።
ብዙ የምናውቀው ስለሚመስለን ነገር ግን የተዛቡ መረጃዎች ወይም ብዙ አለመረዳት የሚንጸባረቅበት አሁን ቁጥሩ የበዛ ሰው እየተጋለጠበት ወይም እየተጠቃበት ስለሚገኝ በዓለም ዙሪያ ቁጥራቸው 22 ሚሊዮን የሚጠጋ ሰዎች፣ በዩናይት ስቴትስ ደግሞ 1.2 ሚሊዮን ሰዎች በየዓመቱ ተጋልጠው የሚገኙበት የህመም አይነት ነው የምንነጋገረው፣ የስኳር በሽታ። በኢትዮጵያም ያለው ሁኔታ ለህመምና ለህልፈት ከሚዳረጉ በሽታ አይነቶች አንዱ መሆኑን ጥናቶች ይጠቁማሉ። ለመሆኑ ይሄ በልማድ የስኳር በሽታ የምንለው የህመም አይነት ምንድን ነው?
በአጭሩ ስኳር በሽታ ሰውነታችን ስኳርን መጠቀም አለመቻል ነው። ስኳርን በአግባቡ መጠቀም አለመቻል በደንብ ለመረዳት እያንዳንዱ የሰውነታችን ክፍል በተለይም ደግሞ የጡንቻ ሴሎች፣ የፋት ሴሎች እና የጉበት ሴሎች ስኳርን የመቀበል በኢንሱሊን ምክንያት ስኳርን የመቀበል እና ከደሙ የማውጣት ሂደት ነው ያለው በሰውነታችን። የዛን ፌል ማድረግ ነው ስኳር በሽታ ማለት። እንግዲህ ምክንያቱ አንዳንዴ ኢንሱሊን ጨርሶ አለመኖር ሊሆን ይችላል ከሰውነታችን ታይፕ ዋን የምንለው ማለት ነው። እሱ በብዛት በትንንሽ ልጆች ላይ ወይም ደግሞ በአዶለሰንት የምንላቸው በአዋቂና በልጅ መካከል ያለው ላይ የሚታይ ነው። ሆኖም የትኛውም እድሜ ላይ ሊታይ ይችላል። 40 አካባቢ እናያለን። አሁን ደግሞ ዳያግኖሲሱ በደንብ እየጠራ ሲመጣ ከ50 ከ60 ዓመት በላይ ያሉ ሰዎች ላይ እናየዋለን። ግን በብዛት መጀመሪያ ከእድሜ አካባቢ ነው የሚታየው። ታይፕ ቱ የምንለውና ዋናው ትልቁ የስኳር በሽታ ኢንሱሊኑ በበቂ ሁኔታ አለመኖር ወይም ደግሞ አለመስራት ነው። ኢንሱሊን ሬዚስታንስ ዳያቤቲስን በደንብ ለመረዳት ኢንሱሊን ሬዚስታንስን መረዳት ያስፈልጋል። ኢንሱሊን ሬዚስታንስ ምንድን ነው? እያንዳንዱ ሴል ግሉኮስን ይቀበላል። ግሉኮስ ወደዛ ሴል እንዲገባ ኢንሱሊን በሩን መክፈት አለበት። የዛ በር አለመከፈት ነው አለመቻል ነው። ያ ነው እንግዲህ ታይፕ ቱ ዳያቤቲስ ተብሎ የሚጠራው ማለት ነው። እና ያ ብዙ ምክንያቶች አሉት። ይሄ አንዱ ትልቁ የዳያቤቲስ አይነት ነው። አንዳንዴ ደግሞ በእርግዝና ጊዜ እንደምናየው ጀስቴሽናል ዳያቤቲስ የምንለው የዳያቤቲስ አይነት አለ። እነዚህ ናቸው እንግዲህ ዳያቤቲስ በጥቅል የምንለው። ዳያቤቲስ ካልታከመና ካልተቆጣጠር ነው በጣም አደጋ ያስከትላል።
መልካም ዶክተር አቤል፣ እንደሚታወቀው አብዛኛው የበሽታ አይነቶች በተለይ የሚያጠቁት የሰውነት ክፍል አለ። የሆድ ዕቃ፣ የሳምባ፣ የኩላሊት፣ የልብ ወይም የአእምሮ እንደምንለው አይነት። ለመሆኑ የስኳር በሽታ የትኛውን የሰውነት ክፍል በተለይ የሚያጠቃ የህመም አይነት ነው? መንስኤና መለያ ጠባዮችንም ጨምረው ቢያስረዱን።
ምን አይነት የትኛውን የሰውነት ክፍል ነው ቢጎዳው የጠየቀኝ መሰረታዊ ጥያቄ፣ ከላይ ከአእምሮ ጀምሮ እስከ እግር ድረስ ያለ ሰውነትን ያካትት በሚችል መንገድ ብዙ አይነት ኮምፕሊኬሽኖች ያሉት በሽታ ነው።
ቀደም ባለው ማብራሪያዎች ጨረፍ ያደረጉትን አንድ ነጥብ ገፋ አድርገን ብንመለከት ዘለቄታ ያላቸው ጉዳቶች፣ ይህ በሽታ የሚያስከትላቸው ውስብስብ ፈተናዎችስ ምንድን ናቸው? የስኳር በሽታ ማንንስ በተለይ ያጠቃል?
የስኳር በሽታን ካለመቆጣጠር ጋር የተያያዘ ነው። በአብዛኛው ለረጅም ጊዜ የቆየ የስኳር በሽታ ብዙ አይነት ክሮኒክ ኮምፕሊኬሽን ነው የምንላቸው፣ እዚ አይነት ምልክቶች ይኖሯታል። በብዛት የሚታወቁት ኮምፕሊኬሽኖች እና እኛ የምንከታተላቸው አስቀድመን ልንከላከላቸው የምንፈልጋቸው አይነት ኮምፕሊኬሽኖች አሉ። እነሱ ዋናዎቹን ለመጥቀስ ከአይን ጋር የተያያዘ ኮምፕሊኬሽን አለ። ኮመንሊ ምንድን ነው የምንለው? ሬቲኖፓቲ ነው የምንለው። ሬቲኖፓቲ ማለት ሬቲና ላይ ካሉ አይን የደም ስሮች ጋር የተያያዘ ኮምፕሊኬሽን ነው። እይታን እስከ መጋረድ ሊያስከትል የሚችል ኮምፕሊኬሽን ነው። ይሄ አንዱና ትልቁ ኮምፕሊኬሽን ነው። ሁለተኛው ትልቁ ኮምፕሊኬሽን አሁን በጣም ሀገራችንም ላይ እዚህም ሀገር ቢሆን ትልቁ መሰረታዊ ኮምፕሊኬሽን የምንለው የኩላሊት አለመስራት ወይም መጎዳትን ነው፣ እስከ ስራ ማቆም ድረስ የሚደርስ ማለት ነው። ይሄ ሁለተኛውና ሜጀር የምንለው የዳያቤቲስ ኮምፕሊኬሽን ነው። ሶስተኛውና ዋናው አብዛኛውን ሰው የምናጣበት ምክንያት ከዳያቤቲስ ጋር ሆነ ከሌሎች ተዛማች እንደ ደም ብዛት እንደ ኮሌስትሮል ችግሮች ጋር የተዛመደም ቢሆን የልብ በሽታና ስትሮክ ከዳያቤቲስ ጋር አጥብቆ የተያያዘ ነው። ዳያቤቲስ አንደኛው ትልቁ ሪስክ ፋክተር ነው ለሀርት አታክ እና ለስትሮክ፣ እንዲያውም ዋናውም ሊባል ይችላል። ከሀርት አታክ፣ ስትሮክ፣ እይታን መጋረድ እንዳልኩት፣ የኩላሊት መድከም እና ኢንፌክሽኖችን መቆጣጠር አለመቻል። ሰውነታችን ትንንሽ ኢንፌክሽኖችን መቆጣጠር ይችላሉ፣ የራሱ የሆነ መንገድ አለው የሚቆጣጠርበት። የዛ መድከም እዚህም እዛም ኢንፌክሽኖች መበርታት፣ በቀላሉ ሊድሉ የሚችሉ ኢንፌክሽኖች አለመዳን፣ ከትናንሽ የነርቭ ሴሎች ጋር የተያያዘ ጉዳት እስፔሻሊ በእግሮችና በእጆች ጫፍ ላይ የሚታይ ከዛ ጋር ተያይዞ የሚመጡ ስሜትን ከማጣትና ከኢንፌክሽን ጋር በመገናኘት የሚመጡ ጉዳቶች አምፑቴሽንን ጨምሮ ሊምብ ሎስ የምንለው ማለት ነው፣
እንዲቆረጥ ድረስ
አዎ፣ እንደዚህ አይነት ጉዳቶች ሊኖሩት ይችላሉ። እና በጣም ብዙ አይነት ነው ጉዳቱ። እነዚህን ጉዳቶች ግን መከላከል ይቻላል።
እነኚህ ጉዳቶች ስር በሰደደ በሽታ ውስጥ ተከስተው የሚገኙ ነገር ግን ሊከላከሏቸው የሚቻሉ መሆናቸውን ነው ያስረዱት። እስኪ አሁን ደግሞ መከላከያና ሕክምናውን ወደሚመለከቱ ጭብጦች እንለፍ። የስኳር በሽታ ሙሉ በሙሉ ይዳናል ወይ? ሕክምናውስ ምንድን ነው?
ይሄ በጣም ቆንጆ ጥያቄ ነው። ምክንያቱም ኢቮልቭ እያደረገ ያለ ጥያቄ ነው፣ እየተቀየረ እየተሻሻለ ያለ ማለት ነው። ድሮ የምናስበውና አሁን የምናስበው ፈጽሞ ይለያያል። የስኳር በሽታ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ ነው። አሁን መጀመሪያ ላይ ቅድም ስገልጽ ኢንሱሊን ሬዚስታንስን አንደርስታንድ ማድረግ በጣም መሰረታዊ ነው፣ በተለይ ለታይፕ ቱ ዳያቤቲስ። እንግዲህ አሁን እያወራን ያለ ነው ስለ ታይፕ ቱ ዳያቤቲስ ነው። ታይፕ ዋን ዳያቤቲስ የኢንሱሊን አለመኖር ነው። እሱ ደግሞ ህክምናው ኢንሱሊን መስጠት ነው። ከዛ ውጭ ህክምና የለውም። አንዳንድ ሙከራዎች አሉ ሌላ አይነት ህክምና ለማድረግ፣ ግን የተረጋጉ አይደሉም ገና። ስለዚህ አይድንም ታይፕ 1 ዳያቤቲስ እስካሁን በምናውቀው። ታይፕ 2 ዳያቤቲስ ግን ሊቀለበስ ይችላል። ምክንያቱም ኢንሱሊን ሬዚስታንስን መቀልበስ ከቻለ ሊቀለበስ ይችላል፣ በተለይ በመጀመሪያዎቹ አመታት። ዳያቤቲሱ ከጠነከረ በኋላ ረዥም ጊዜ ከወሰደ በኋላ ኢንሱሊን ሬዚስታንሱን በጣም እየተጓተተ ከሆነ በኋላ ግን መቆጣጠር ይቻላል። ሰውነታችን ውስጥ ያለውን ግሉኮስ ማረጋጋት በመድኃኒቶች ላይፍ ስታይል ቼንጅ በምንለው ህይወታችንን በመቀየር አበላላችንን በመቀየር የሰውነት እንቅስቃሴያችንን በመቀየር መቆጣጠር ይቻላል። እና ጥያቄው ዳያቤትስን ማዳን ይቻላል ወይ ከሆነ አዎም አይም ነው መልሱ። ምክንያቱም በመጀመሪያው ገና በትኩሱ ማለት ነው መቀልበስ ይቻላል።
መልካም፣ ይሄ ተስፋ የሚፈነጥቅ ዜና ጭምር ነው። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም ይበልጡን በሽታውን በመከላከልና ከተከሰተም በኋላ በሽታው እንዳይባባስና ወደ ከፋ ሁኔታ እንዳያመራ ሊወሰዱ በሚችሉ እርምጃዎች ዙሪያ ለደረሱን ጥያቄዎች የሚሰጡን ምላሽ ጨምሮ በሌላ ፕሮግራም መልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ቀደም ሲል በስኳር በሽታ ምልል ላይ ያተኮረውን ሳምንታዊውን የሐኪሞን ይጠይቁ ቅንብራችንን ተከታትለን የተመለስ ነው። አድማጮቻችንና ተመልካቾቻችን ከጤና ጋር የተያዙ ጥያቄዎች ምላሽ እንዲያገኙ በባለሙያዎች ምላሽ እንዲሰጥባቸው የምትፈልጓቸውን በአሜሪካ ድምፅ የመልእክቶቻችሁን አስቀምጣችሁልን፣ በዛ መሰረት እኛ ደግሞ እንግዶችን ጋብዘን ጥያቄዎችን አቅርበን ወደ እናንተ መልሰን የምናደርስ መሆኑን ከወዲሁ ለመጠቆም ወዳለውኝ። ቀጥሎ ወደ እናንተ የምናደርሰው ደግሞ ሳምንታዊው የአፍሪካ ነክ ርዕሶች ነው። ሳምንታዊ የአፍሪካ ነክ ርዕሶች ቅንብራችን በዛሬው ሁለት ርዕሰ ጉዳዮች ወደ እናንተ ያደርሳል። የመጀመሪያው የተባበሩት መንግስታት ድርጅት በደቡብ ሱዳን 2 ሚሊዮን የሚደርሱ ህጻናትና 1 ሚሊዮን ነፍሰ ጡር እና የሚያጠቡ እናቶች ለከፋ የምግብ እጦት እየተጋለጹ መሆኑን ገልጾ ዓለም አቀፉ ማህበረሰብን አስጠንቅቋል። ደካማ የንጹህ መጠጥ ውሃ አቅርቦት፣ የንጹህ አጠባበቅና የበሽታ መስፋፋት ቀውስም መባባሱንም ገልጿል። በሌላ በኩል የተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር በሞቃታማ አካባቢዎች የሚኖሩ ማህበረሰቦች በዓለም ሙቀት መጨመር ከሁሉም በላይ ተጎጂዎች መሆናቸው ይናገራል። ተደጋጋሚ ድርቅና የጎርፍ መጥለቅለቅ እንደ እርሻና የእንስሳት እርባታ ያለውን የኖረ መተዳደሪያቸውን የማይቻል አድርገውታል። በኬንያ ያሉ የአካባቢ ጥበቃ ባለሙያዎች ታዲያ እንደነዚህ ያሉ ማህበረሰቦች ተለዋዋጭ አየር ሁኔታን ለመቋቋም እንዲረዳቸው እንደ ንብ እርባታ የመሳሰሉ በአየር ንብረት ለውጥ የማይበገሩ አማራጭ መተዳደሪያዎችን እንዲያዳብሩ በመርዳት ላይ ናቸው ይላል። የአሜሪካ ድምፅ ዘጋቢዎች ከጁባና ከናይሮቢ ያደረሱን ዘገባዎች ደረጀ ደስታ አንድ ላይ እንደሚከተለው ለዛሬ የአፍሪካ ነክ ርዕሶች ወደ እናንተ ያደርሳቸዋል።
የተቀናጀ የምግብ ደህንነት ዋስትናን አስመልክቶ የሚወጣው የቅርብ ጊዜ የደረጃ ምደባ ሪፖርት እንደሚያሳየው 12 ሚሊዮን ከሚቆጠረው የደቡብ ሱዳን ሕዝብ ወደ 8 ሚሊዮን የሚጠጉ ሰዎች እንደ ኤሮፓ አቆጣጠር በ2025 ዝቅተኛ የምግብ አቅርቦት በሚጀምርበት ወቅት ከፍተኛ የምግብ ዋስትና እጦት ይገጥማቸዋል። ሀገሪቱ ለአስርት ዓመታት በዘለቀው ጦርነትና የእርስ በርስ ግጭት እየተናጠች ትገኛለች ያለው ዩኒሴፍ ዓለም ከ2 ሚሊዮን በላይ ህጻናትና ከ1 ሚሊዮን በላይ ነፍሰ ጡር እንዲሁም የሚያጠቡ እናቶችን ከምግብ እጦት ለመታደግ መረባረብ አለባት ብሏል። ሐሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ
አስቸኳይ እርዳታ የሚያስፈልጋቸው ህጻናትና ነፍሰ ጡር እንዲሁም ጡት የሚያጠቡ ሴቶች በተጠበቀው መጠን ጨምረዋል። ይህ የሆነው አሁን ባለው ሁኔታ ብቻ ሳይሆን በቋሚነት የሚታየው በርካታ ክልሎችን እየጎዳ የሚገኘው የተመጣጠነ የምግብ እጥረት ጉዳይ ነው።
በጎረቤት ሱዳን ያለውን ግጭት በመሸሽ ወደ 800 ሺህ የሚጠጉ ስደተኞችና ከስደት ተመላሾች ቀድሞውንም ውስን የነበረውን ጥሪት እያሟጠቱት ሲሆን የደቡብ ሱዳን የምግብ ዋስትናን እያባባሱት ነው። ከጁባ በ70 ኪሎ ሜትር ርቀት ላይ በምትገኘው ቦር የአምስት ልጆች እናት የሆነችው ኒያንቱር አዶር ሪያክ ህይወቷን እንደገና ለመጀመር ወደ ቤቷ ተመልሳለች።
እንደ አውሮፓውያን አቆጣጠር በ2013 በግጭቱ ወቅት አካባቢያችንን ለቀን ስንወጣ ልጆቼ የተመጣጠነ ምግብ እጥረት ገጥሟቸው ነበር።
ሪያክ የጸነሰችው ልጅ ጤናማ የወደፊት ህይወት ይኖረዋል ብላ ተስፋ ታደርጋለች። በግቢዋ አቅራቢያ በአሮጌ ቀርከሃ የጣጠረችው ትንሽ የማብሰያ ክፍል ና የአትክልት ስፍራ የተስፋ ጭላንጭል እንደሰጠቻት ትናገራለች። ሪያክ የማደግ መብት የተሰኘው ፕሮጀክት ምስጋና ይግባውና ልጆቿ አሁን የተመጣጠነ ምግብ እጦት እየገጠማቸው አለመሆኑን ተናግራለች። በአመጋገብ ማዕከላት ውስጥ ላሉ በተመጣጠነ ምግብ እጥረት ለተጎዱ ህጻናት እንደሚሰጡ የዘንባባ ፍሬዎች ናቸው ያለችውን ለውዝ ማብቀል ተምራለች። ሌላይቱ እናት አኒቱ አንያንግ ዴንግ የደህንነት እጦትና የጎርፍ መጥለቅለቅ የህልውና ትግልን ወደ ዕለታዊ ህይወት ቀይረውታል ትላለች።
የደህንነት እጦት ሁሉንም ነገር ወስዷል፣ ላሞቼንም ጭምር። ለእርሻ ወደ ማሳ ስወርድ ጫካው አስተማማኝ አይደለም። የጸጥታ ችግር ሁሉም ቦታ አለ። እኔና ሌሎቹ መሬቱን እያረስን ምግብ እናበቅል ነበር። አሁን ግን ያ አይቻልም።
የቦር አውራጃ የጤና መኮንን ጃኮብ አዣክ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት በአካል ተገኝተው ተመልክተዋል።
ፈተናው በህብረተሰቡ ውስጥ የምግብ እጥረት መኖሩ ነው። ዛሬ ልጆችን ሐኪም ቤት አምጥተን ብናክማቸው ይድናሉ። ወደ ቤት ሲመለሱ ግን ምንም ምግብ የለም። ጤና ጣቢያዎች አሉ፣ ነገር ግን የመድኃኒት እጥረት አለ። ያለቻቸውም ትንሽ ነገር እንደ ዩኒሴፍ ካሉ አጋሮች የመጣች ናት። አንድ ልጅ ሲታመም ቤተሰቦች ወደ ግል ክሊኒኮች ሄደው ለማሳከም አቅማቸው አይፈቅድም።
ሕፃናት አድን ወይም ሴቭ ዘ ችልድረን የተባለው ድርጅት በተመጣጠነ ምግብ እጥረት ለተጎዱ ሕፃናት የምግብ ማሟያዎችን ለማቅረብ ማዕከላትን በማቋቋም ላይ ነው። ዩኒሴፍ ግን የተመጣጠነ ምግብ እጥረትን ለመከላከልና ሕክምና ለመስጠት ተጨማሪ ድጋፍ እንደሚያስፈልግ ይናገራል። ሐሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ ናቸው።
And of these children, over 500,000 cases
እንደ አውሮፓውያን አቆጣጠር በ2025 ከግማሽ ሚሊዮን በላይ ህጻናት ለከፋ የተመጣጠነ ምግብ እጦት ይጋለጣሉ። ወሳኝ አገልግሎቶች ካልተሰጡም የመሞት እድላቸው እጅግ ከፍተኛ ነው። ሌሎች 1.4 ሚሊዮን የሚሆኑት ደግሞ መጠነኛ የተመጣጠነ ምግብ እጥረት ይገጥማቸዋል።
የብሪታንያ መንግስት በውጭ ጉዳይ የቀድሞ ቅኝ ግዛት አገሮችና በልማት ቢሮ በኩል ደቡብ ሱዳንና ዓለም አቀፉን ማህበረሰብ የረጅም ጊዜ መፍትሄዎችን እንዲፈልጉ ይወተውታል። የቢሮው ተወካይ ፒጌቲ ፖላርድ ዴቪ እንዲህ ይላሉ።
This latest IPC analysis will be invaluable in supporting decision making and efforts to help aid get to where it is most needed.
ይህ የተቀናጀ የምግብ ደህንነት ዋስትና ትንታኔ እርዳታ በጣም ለሚያስፈልጋቸው ሰዎች መድረሱን በማረጋገጥ ረገድ ጠቃሚ ነው። ነገር ግን ሰዎች ራሳቸውን እንዲደግፉና በሰብአዊ እርዳታ ላይ ጥገኛ እንዳይሆኑም መርዳት አለብን።
ፖላርድ ዴቪ የትብብርን አስፈላጊነት አጽንኦት ሰጥተዋል።
International humanitarian assistance can keep people from experiencing the very worst, but we should not think that this level of food security
ዓለም አቀፍ እርዳታ ህይወትን ሊታደግ ይችላል። ነገር ግን በዚህ ደረጃ የሚታየው የምግብ ዋስትና ጦትና የተመጣጠነ ምግብ እጥረት የሚቀር አይደለም። በእርዳታ ላይ ያለንን ጥገኝነት በመቀነስ ዋነኞቹን የችግሮቹን መፍትሄዎች መፍታት አለብን።
የደቡብ ሱዳን የተመጣጠነ ምግብ ጦት ቀውስ ድህነትን፣ የምግብ ዋስትና ጦትና የንጽህና ጉድለትን ጨምሮ ከበርካታ ምክንያቶች የመጣ ነው። እንደ ኮሌራ ያሉ በሽታዎች ሁኔታውን ያባብሱታል። እነዚህ መሰረታዊ ምክንያቶችን መፍታት የተመጣጠነ ምግብ እጥረትን ለመከላከልና ህይወትን ለማዳን ወሳኝ ነው።
አርማቻችን በኬንያ የነብርባታ ማህበረሰቦች አየንበል ለውጥ እንዲቋቋሙ የረዳ ስለመሆን የሚገልጸው ሁለተኛው የአፍሪካ ነክ ርዕሶች ዘገባችንን በአሜሪካ ድምፅ የማህበራዊ ትስስር ገጾችና እንዲሁም በድረገጹ ላይ ማግኘት የሚችሉ መሆኑን ከወዲሁ መጠቆም ፈልጋለሁ። በዚሁ የምናልፈው የሐዋሳ ከተማ የነዳጅ እጥረትና የተጠቃሚዎች ምሬትን ወደ ተመለከተው ቀጣዩ ዘገባችን ነው። በሲዳማ ክልል ሐዋሳ ከተማ ህገወጥ የነዳጅ ንግድ በመስፋፋቱ በከተማዋ ለቀናት የነዳጅ እጥረት መከሰቱን ተጠቃሚዎች ቅሬታቸውን ለአሜሪካ ድምፅ ገለጹ። በከተማዋ በተለይም በማደያ በ93 ብር ገደማ የሚሸጠው 1 ሊትር ቤንዚን በአሳቻ ሰዓት ከማደያ እየወጣ በድብቅ እስከ 250 ብር እየተሸጠ መሆኑን ገልጸዋል። የሲዳማ ክልል ፖሊስ ኮሚሽን በህገወጥ መንገድ ተሰማርተው ነዳጅ ሲሸጡና ሲያዘዋውሩ ተገኙ ያላቸውን 34 ሰዎችን ማሰሩን አስታውቋል። እጥረቱ የተከሰተው በአቅርቦት ማነስና በህገ ወጥ ንግድ ምክንያት መሆኑንም ገልጿል። በተጨማሪም ሁለት የንግድና የገበያ ልማት ባለሙያዎች መታሰራቸውንም የተናገሩት ምክትል ኮሚሽነሩ ካሳ ጫቦ 5 ፖሊሶች ደግሞ የጽሑፍ ማስጠንቀቂያ እንደሰጣቸው ጨምረው ተናግረዋል። የክልሉ አድማ በታኝ ፖሊስ በከተማው የሚገኙ ማደያዎች እየተቆጣጠረ ሲሆን በክልሉ ከፍተኛ ባለስልጣናት የሚመራ የቁጥጥርና የክትትል ቡድን መቋቋሙን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አዘጋጅቷል።
በሐዋሳ ከተማ ከ16 በላይ ነዳጅ ማደያዎች ያሉ ቢሆንም ዛሬ የአሜሪካ ድምፅ ተዘዋውሮ እንደተመለከተው በከተማው ስራ ላይ ያሉት 4 ብቻ ነበሩም። በማደያ ጣቢያዎቹ ረጃጅም ሰልፎችን ተሰልፎ ማየት የተለመደ ነው ሲሉ ነዳጅ ለመቅዳት በመጠባበቅ ላይ ሳሉ ያነጋገርናቸው አስተያየት ሰጪዎች ተናግረዋል። አቶ ኬሮስ እስጢፋኖስ ዛሬ ነዳጅ ለመቅዳት ከትናንትና ምሽት ጀምሮ መኪና ውስጥ አድረው ሰልፍ መያዛቸውን ነግረውናል። እንደ አቶ ኪሮስ እምነት የነዳጅ እጥረቱም መንስኤው በህገ ወጥ መንገድ ያልተገባ ትርፍና ጥቅም ለማግኘት የሚደረግ እንቅስቃሴ እንጂ የአቅርቦት ችግር አይደለም።
ይኸውልህ እኔ አሁን ማታ 3 ሰዓት ነው እዚህ የመጣሁት። 3 ሰዓት ሰልፌ መኪና ውስጥ ነው ያደርኩት ማታ። እንግዲህ መኪና ውስጥ አድሬ እስቲል አልደረሰኝም። አሁንም እዛ ነው ያለው። በእርግጥ ዛሬ ትንሽ ጥሩ ነው፣ እየፈጠነ ነው። ችግር ያለው ምን መሰለህ? አሁን እንደ ዛሬው ሌላ ጊዜም እንሰለፋለን። ሰልፉ ሁሌም እንደዚህ ነው። በቃ ግን ልዩነቱ ዛሬ ምንድን ነው? ይሄ ከሰሞኑ ትንሽ እርማት ካደረጉ በኋላ ፍጥነት አለው፣ አሁን እየደረሰ ነው። ችግሩ ስለዚህ ያለው ነዳጅ ላይ አይደለም ማለት ነው፣ አሰራር ላይ ነው ችግር ያለው።
በሐዋሳ ከተማ በነዳጅ ማደያዎች በ92 ብር የሚሸጠው 1 ሊትር ነዳጅ በየሱቆችና በየመንገዱ በ250 ብር፣ 2 ሊትር ደግሞ በፕላስቲክ የውሃ ቆዳ የተቸረቸረ 500 ብር ይሸጣል ሲሉ አክለዋል። አቶ ክሮስ የችግሩ መንስኤ 2 አካላት ናቸውም ይላሉ። በከተማው ነዋሪዎችና ተጠቃሚዎች ኑሮ ላይም አሉታዊ ጫና መፍጠሩን አመልክተዋል።
ነዳጅ የለም እንዳትል በየብላክ አሁን 500 ብር ገብቷል። አዋሳ 2 ሊትር 250 ብር 1 ሊትር የሚሸጠው ማለት ነው። እነዚ ሰዎች ከየት ነው የሚቀዱት ካልክ፣ ከዚህ ከማደያ ነው የሚቀዱት፣ ከየትም አያመጡም። ስለዚህ ችግሩን እያመጡ ያሉት ወይ የማደያ ባለቤቶች ናቸው ወይ ደግሞ የሚመለከታቸው የመንግስት አካላት ናቸው ማለት ነው። ችግሩ ከሁለት አንዱ ነው። ምክንያቱም ማደያ ላይ ነዳጅ ሲኖር ነው ከተማ የሚሸጠው ብላክ የሚሸጠው ማለት ነው።
መሐመድ አቡበከር የተባሉ ሌላ ቅሬታ አቅራቢ በኩላቸው የችግሩ መነሾ ነዳጅ ከማደያ በአሳቻ ሰዓት እየወጣ ለጥቁር ገበያ ነጋዴዎች ተላልፎም መሸጡ ነው ባይናቸው። በሐዋሳ ከተማ የነዳጅ ንግድ ህገወጥነት የተነገሰበት የንግድ ዘርፍ ነው ያሉት አቶ መሐመድ ያለ አግባብ ወጪ በማውጣት ኑሯችንን እንዲመሰቃቀል አድርጓል ብሏል።
ኤምንድሉ ብላክ ማርኬቶች ናቸው ምና እየተጫወቱት ይያለ ቀነ የተወሰኑ ሰዓት ይሸጣል ወይም መብራት ጠፋ ወይም ምንም ተብሎ ይዘጋል። ከተዘጋ በኋላ በሌላ በኩል ማታኑን ምንም ለብላኮች ይሸጣል። ችግሩ ይሄ ነው። እንዚል ከሌለ ከቦታ ወደ ቦታ ተሄዳል። አንደኛ ተማሪ ይኖራል፣ ልጆች ለስራ ቦታ ሲደድ የግድ ያስፈልጋል። እዛ ቦታ ላይ የግድ ሄደ ትገዛለ ማዳ ላይ የማታገኝ ቆል።
ችግሩን የሚፈጥሩት የከተማው ንግድና የገበያ ልማት ባለሙያዎች፣ የፖሊስ አባላት እንዲሁም በአቋራጭ ቶሎ ለመበልጸግ የሚፈልጉ ባለንብረቶችና ቸርቻሪ ነጋዴዎች ናቸው ሲሉ አክለዋል።
እሱማ በጣም ይፈጥራል። አሁን ምሳሌ እኛ ስራ አለን፣ ሌሊት 2 ሰዓት ነው ወጣን ሰልፈን አሁን እስካሁን አልቀዳንም። ይጣፋንታ አይታወቅም። ያ ስለሆነ በጣም አሳሳቢ ነው ይሄ ነገር። የኔ ምክር አሁን ምንድነው ማዳያ ክፍት ማድረጉ፣ ሁሉም ማዳያዎች ክፍት ማድረግ፣ ይሄ ስምሪት ራሱ ቢተውት ደስ ይለኛል።
የኖህ ቁጥር አንድ ስራ አስኪያጅ አቶ መኩሪያ አበበ ግን ችግሩ አቅርቦት ማነስ የፈጠረው ነው ሲሉም ይከራከራሉ። ከማደያ እያወጣ የሚሸጥ ባለሀብት ግን የለም ማለት እንደማይቻልም ተናግሯል።
ከዚህ በፊት እነሱ ሲያቀርቡ እንደዚህ አይነት የተጋነነ ችግር አልነበረውም። አሁን ላይ ግን እንደ ኮታ ተብሎ ያለው ነገርና አቅርቦት ላይ ችግር አለ። እንደ መንግስት ጅቡቲ ላይ አሁን የእኛ መኪኖች አንድ ወርና ከዛ በላይም ተሰልፈው ማግኘት አልቻሉም። እዚህ ከተማ ላይ ከ20 ያላነሰ ማደያ አለ። እውነትም እንደተባለው ህዝቡም እንደሚለው የተወሰኑ ማደያዎች ማታ ይሸጣሉ የሚባል እኛም በወሬ ደረጃ እንሰማለን። እንደኛ ማደያ እስካሁንም ሸጠንም አናቅም። መሸጥ አይደለም ቢሮ እንኳን ደብዳቤ ሲጽፉ አንቀበልም።
ሐዋሳ ከተማ የነዳጅ እጥረት መከሰት ከጀመረም ቆየት ብሏል የሚሉት ሌላው ተገልጋይ ሰሞኑንም ለቀናት እንዳልነበረ ገልጸው ችግሩ የማደያ ባለቤቶችና የመንግስት አካላት ነው ሲሉ ተናግሯል። ችግሩ የተፈጠረውም እነዚህ ወገኖች በመሳጠር ከማደያ ያወጡ በጥቁር ገበያም በጥፍ ዋጋ እንዲሸጥ በማድረጋቸው ነው ብለው እጥረቱ ኑሯችንን አክብዶብናልም ብሏል። ለዚህም ምክንያት የሚያደርጉት የህግ የበላይነት አለመከበር፣ የኮንትሮባንድ ንግድ መስፋፋት መሆኑን ገልጸው ይህንን ተግባር መከታተል ያለበት የህግ አስፈጻሚውም በወንጀሉ ተሳታፊና ቸልተኛ ስለሆነ ነው ሲሉም አቶ ታደሰ አክሎ ተናግሯል።
መጥተን የተሰለፍነው ማታ 3 ሰዓት ላይ በቴሌግራም ግሩፕ የሐዋሳ ከተማ ፊውል ኢንፎርሜሽን የሚል ፔጅ ላይ ከተለጠፈ በኋላ ነው የመጣ ነው። ኦልሞስት 3 ሰዓት አካባቢ ነው የተለቀቀው። በዛው ሰዓት ሜሴጁን እንዳየን መጥተን የተሰልፈን ነበር። አሁን 5 ሰዓት አካባቢ ማደያው በር ላይ ደርሰናል። የነዳጅ እጥረቱ ለመኪና የሚመደበው በሳምንት ውስጥ ቢያንስ 2 ቀን ነው። ያንንም ቀን እንደዚህ ሌሊቱን ተሰልፈን አድረን ነው።
የሲቪል ኮሚሽነር ካሳ ጨቡም ችግሩን ለመፍታት የተቋቋመን ኮሚቴ የሚመሩ ሲሆን እጥረቱ የተከሰተው በአቅርቦት ማነስና ኮንትሮባንድና ህገወጥ ንግድ በመስፋፋቱ የተነሳ መሆኑን አምኗል። በህገወጥ መንገድ ተሰማርተው ነዳጅ ሲሸጡና ሲያዘዋውሩ ተገኙ የተባሉ 33 ሰዎች መታሰራቸውን አስታውቋል። በተጨማሪም 2 የንግድና ገበያ ልማት ባለሙያዎች መታሰራቸውን፣ 5 ፖሊሶች ደግሞ የጽሑፍ ማስጠንቀቂያ እንደተሰጣቸው ጨምሮ ገልጿል።
እነዚህ ግለሰቦች ተለይተዋል። አሁን ከማደያ ሰዎች ጋር ተሰማጥሮ እዛ አካባቢ ችግር የመፈጠሩ የሐዋሳ ከተማ ንግድ መምሪያ ባለሙያዎች 2 ይዘናል። ምርመራ እየተጣራ ያለበት ሁኔታ ነው ያለው። 34ቱም ህጋዊ ኦፊሻሊ በሆነ መልኩ የንግድ ፍቃድ ኖሯቸው ሳይሆን በሞተርና በመኪናዎች በህገወጥ መንገድ ከማደያ እየቀዱ ከውጭ አሰራር በማይፈቅድ መልኩ የሚሸጡ ግለሰቦች ነው የተያዙት እንጂ ፍቃድ ኖሯቸው ከማደያ በአግባቡ በመቅዳት ለማህበረሰቡ አገልግሎት የሚሰጡ አይደሉም፣ ህገወጥ ናቸው። ምክንያቱም እነዚህ ከማደያ መንግስት ባወጣው ዋጋ መሰረት በመግዛት ውጭ ደግሞ የሌለን ዋጋ ጨምሮ የሌለ ዋጋ መጨመርም ብቻ ሳይሆን ተግባራቸው ጭምር ህገወጥ ነው። ከማደያም እየቀዱ ውጭ እየሸጡ ለማህበረሰቡ አገልግሎት ችግር የሚፈጥሩ ግለሰቦች መኖሩን ከለየን በኋላ አጠቃላይ ሳልባቲዮ ተጨማሪ ሳልባቲዮ አሰርቶ ከማደያ እየቀዱ ከውጭ ደግሞ እየሸጡ የሚመላለሱ 3 ተሽከርካሪዎች የቤት መኪናዎች ጭምር ይዘናል። 22 ሞተር ሳይክል በተመሳሳይ ከስራቸው ከተግባራቸው ውጭ ሆኖ ከማደያ እየተመላለሱ እነዚህን የነዳጅ እጥረት እንዲኖር የሚያደርጉ ተጠርጣሪዎችና 22 ሞተር ሳይክል ያዘንበት ሁኔታ ነው አለው። በተጨማሪም ደግሞ በየሱቁ በየጎዳና በሃላንድ የሚሸጡ ጭምር ይዘናል።
የኖክ ማዳያው ስራ አስኪያጅ አቶ መክሪያ አበበም አሁን በክልሉ መንግስት የተወሰደ ያለው እርምጃ ግዚያው መፍቴ መሆኑን ገልጸው መንግስት ለዘላቅነቱ ግን ከውጪ ሲገባ ለሐዋሳ ከተማ የሚመደበውን የነዳጅ ኮታ ችግር ያለበት በመሆኑ ማስተካከል አለበትም ብሏል። የክልሉ አድማ በታኝ ኃይል በከተማው የሚገኙ ማዳያዎችን የተቆጣጠረ ሲሆን በክልሉ ከፍተኛ ባለስልጣናት የሚመራ የቁጥጥርና ክትትል ቡድን ተቋቁሟል ያሉት ምክትል ኮሚሽነር ካሳም በድርጊቱ የመንግስት ጸጥታ ኃይሎች እጅ አለበት ስለተባለው ተጠይቀውም ሲመልሱም ኤርሚያስ ወንድሙ የተባሉ ተጠቃሚም ማዳያው በአድማ በታኝ ፖሊስ የተጠበቀ መቅዳታቸውና የተሻለ ሁኔታ እንዳስተዋሉ ገልጸው መሻሻል ያለበትን ሲጠቁሙ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች የክልሉ መንግስት እርምጃ ተከትሎ ዛሬ ጥሩ መሻሻል ማየታቸውን ገልጸው ሆኖም እስከ መቼ ነው በአድማ በታኝ የተጠበቀ ነዳጅ የሚሸጠው በማለት ዘላቂ መፍትሄ እንዲሰጥ ጠይቀዋል። የአሜሪካ ድምፅም በቅኝቱም ዛሬም በማዳያ ጣቢያዎች ረጃጅም ሰልፎች ቢታዩም በንጽጽር ግን ስርዓት የያዘና የተረጋጋ ድባብ መኖሩን አስተውሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ቀደም ሲል የሐዋሳ ከተማ የነዳጅ እጥረትና የተጠቃሚዎች ምረትን የተመለከተው ቅንብራችን ነበር ወደ እናንተ የደረሰው። አሁን ቀጥታ የምናልፈው ወደ ሳምንታዊ የስፖርት ዘገባዎች ነው። ሀብታሙ ስዩም እንደሚከተለው አዘጋጅቶታል።
የስፔን ፖሊስ በእግር ኳስ ተጫዋቾች ላይ የዘረኝነት ስድብ ሰንዝረዋል ያላቸውን ሶስት ሰዎች በቁጥጥር ስር መዋሉን ቅዳሜ ዕለት ይፋ አድርጓል። የሀገሪቱ ገናና የእግር ኳስ ክለቦች ባርሴሎናና ሪያል ማድሪድ ባደረጉት ኤል ክላሲኮ እየተባለ የሚጠራው የጋለ ጨዋታ ወቅት ለባርሴሎና በሚጫወተው የኢኳቶሪያል ጊኒ ተወላጅ ላሚን ያማል ላይ የዘረኝነት ስድቦቹ እንዳነጣጠሩ ተነግረዋል። በዚህ ጨዋታ ባርሴሎና ሪያል ማድሪድን 4-0 የረታ ሲሆን ያማል ግቦቹን ካስቆጠሩት ተጫዋቾች መካከል አንዱ ነው። ፖሊስ ግለሰቦቹ የተጫዋቹን ስብዕና የሚገፍ የዘረኝነት ኃይለ ቃል በመናገራቸው በቁጥጥር ስር እንደዋላቸው አስታውቋል። የስፔን ላዕላይ ስፖርት ምክር ቤትና የስፔን ክለቦች የእግር ኳስ ፉክክር ላሊጋ ክስተቶቹን አውግዘዋል። ላሊጋ ስድቦቹን በተመለከተ ለሀገሪቱ አቃቤ ሕግ መስሪያ ቤት የጥላቻ ንግግር ዘርፍ አቤት እንዳለም አስታውቋል። ሪያል ማድሪድ በበኩሉ ድርጊቱን የፈጸሙትን ለማግኘት ምርመራ ጀምሮ ነበረ። የስፔን ስደተኞች ሚኒስቴር ድርጊቱን አውግዞ መሰል ተግባራትን እንደማይታገስ አስታውቋል። የስፔን እግር ኳስ ቡድኖች መዋቅር አርኤፍኢኤፍ እና ላሊጋ የዘረኝነት ጥቃቶችን ለመግታት በከፊል ዝግ ስታዲየሞች ጨዋታዎች እንዲደረጉም ወስነዋል። በጥቅምት ወር ለሪያል ማድሪድ የሚጫወተው ቪኒሺየስ ጁኒየር ላይ ያነጣጠረ የበይነ መረብ ላይ የጥላቻ ዘመቻ አቀነባብረዋል የተባሉ አራት ሰዎች በተመሳሳይ በቁጥጥር ስር እንደዋሉ ታውቋል። ዘገባው የሮይተርስ ነው። በአውሮፓውያኑ 2012 የለንደን ኦሎምፒክ በ1500 ሜትር የብር ሜዳሊያ አሸናፊ የነበረችው ታቲያና ቶማሾቫ ውጤቷ እንደተሰረዘ የአትሌቲክስ ልዕልና ተቋም አስታወቀ። የሩሲያዊቱ አትሌት ውጤት የተሰረዘው የጸረ አበረታች ቅመሞችን ሕግጋት በመጣሷ እንደሆነ ተነግረዋል። ታቲያና ለአስር ዓመታት በማናቸውም ውድድሮች እንዳትሳተፍ በዓለም አቀፉ የስፖርት ግልግል ፍርድ ቤት ታግዳለች። በተቋሙ ምርመራ መሠረት የቀደመ ውጤታቸው እንዲሰረዝ ከተወሰነባቸው አትሌቶች መካከል ታቲያና 13ኛዋ ስፖርተኛ ናት። ታቲያና በቀደመው ውድድር አራተኛ ወጣች ሲሆን ቀድመዋት የገቡት ሁለቱ አትሌቶች ውጤት በመሰረዙ የሁለተኛ ደረጃን ተቆናጣ ነበረ። ፍርድ ቤቱ አትሌቷ ከሰኔ 2012 እስከ ጥር 2015 ያስመዘገበቻቸው ውጤቶች በሙሉ እንዲሰረዙ ወስኗል። የአትሌቲክስ ልዕልና ተቋም ሊቀመንበር ዴቪድ ሃውማን በሰጡት መግለጫ የአትሌቲክሱን ታማኝነት ለመጠበቅ ቁርጠኞች ነን፣ ውድድሮቹ ከተከናወኑ ረጅም ጊዜ ቢያልፍም በወቅቱ የተከሰቱ ጥሰቶችን በሙሉ እንመረምራለን ብለዋል። በዚህ መሰረት የቀደመው የአሸናፊዎች ዝርዝር የተስተካከለ ሲሆን ባህሬንን የወከለችው ማርያም የሱፍ ጀማል ወደ ወርቅ ሜዳሊያ ከፍ ስትል፣ ስዊድንን የወከለችው አበባ አረጋዊ ብር፣ አሜሪካን የወከለችው ሽንን ሮበሪ ደግሞ የናስ ሜዳሊያ ባለክብር ይሆናሉ። ዘገባው የሮይተርስ ነው። በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ላይ በቀዳሚነት የሚገኘው ሊቨርፑል እግር ኳስ ቡድን የድል ምልክት የሆነው ሞሐመድ ሳላህ ከቡድኑ ጋር የነበረውን ቆይታ ከመቀጠል ይልቅ ወደ መቋጨቱ እያመራ መሆኑን ተናገረ። ተጫዋቹ አስተያየቱን የሰጠው ከቡድኑ ጋር የገባው ውል የሚያራዝም ሌላ ውል ባለመቅረቡ ምክንያት ነው። የግብፃዊው አጥቂ በውድድር ዓመቱ መጨረሻ ውሎ የሚጠናቀቅ ሲሆን ቡድኑ ሊቨርፑል እሁድ ዕለት ከሜዳ ውጪ ሳውዝሃምተንን 3-2 በመርታት የቀዳሚነቱን ደረጃ በ8 ነጥቦች ባሰፋበት ጨዋታ 2 ጎሎችን አስቆጥሯል። ዜናው የሳላህን ስም እያነሱ ሲዘምሩ ላመሹት የሊቨርፑል ደጋፊዎች መልካም አይመስልም። በአሁኑ ውድድር ዘመን 10 ግቦችን ያስቆጠረውና ለ6 ግቦች ሁኔታዎችን ያመቻቸው ሳላህ በታህሳስ ወር ላይ ብንገኝም በክለቡ ለመቆየት የሚያስችል ጥያቄ አልቀረበልኝም፣ ከመቆየት ይልቅ የመልቀቄ ጉዳይ እውን የሆነ ይመስላል ስለማለቱ ሮይተርስ ዘግቧል። ከሊቨርፑል ደጋፊዎች ጋር ያለውን ግንኙነት በመልካም ያነሳው ሳላህ በሁኔታዎች ተስፋ መቁረጡን፣ ሆኖም ግን የሚሆነውን መጠበቅ እንደሚሻም አስታውቀዋል። የእግር ኳስ ዘርፍ ምንጮች በሊቨርፑልና በሳላህ ወኪል መካከል ግንኙነት
አድማጮቻችን፣ የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ይህን ይመስል ነበር። አስማማየ ነበርኩ እያስተናገድኳችሁ አብሬ ያመሸሁት። መልካም ምሽት ይላችሁ።